Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና አብራኛለች።
እንደምን አመሻችሁ። በዛሬው የጋቢና ጉዞ ወደ ቂሊንጦ ማረሚያ ቤት እናመራለን። በቀረበባቸው ክስ ምክንያት በፌደራል ከፍተኛ ፍርድ ቤት ከሚመላለሱ ተከሳሾች መካከል ሁለት እስረኞች በድብደባ ሕይወታቸው ማለፉን በዛሬው ዕለት ለችሎት አስረዱ።
እኔ ያየው ፊቴ ላይ ነው የደበደቡት ነው የሚለው፣ በድብደባው ምክንያት ነው ሕይወት ያለፈ ነው የሚለው።
በሌላኛው ዘገባ አንድ ጥያቄ እናነሳለን። ኢትዮጵያ ውስጥ እየተከሰተ ላለው ግጭት ተጠያቂው ማን ነው? ፌስቡክ አት ቪኦኤ አማሪክ ላይ እናንተ አስተያየቶቻችሁን ስጡን። የተቃዋሚ ፓርቲዎች እንዲህ እያሉ ነው።
እዚህ ጊዜ ጀምሮ አብሮ ክፉና ደጉን ማንኛውንም ነገር መከራውንም ደስታውንም አብሮ ተካፍሎ የቆየ ህዝብ ነው። ህዝቡ እርስ በርሱ መናቆር፣ መጣላት፣ አንዱ ሌላውን ማፈናቀል፣ አንዱ በሌላው ላይ መነሳት የለበትም።
የኤፍኮ አቶ ሙላቱ ገመቹን እና የአረናውን አቶ ገብሩ አስራትን በምሽቱ ጋቢና ይዘናል። በሌላኛው ዘገባችን እንደውም አንድ ድምጽ እናሰማቸው።
የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ሶሪ the subscriber you dialed is now busy።
በእጅ ስልካችን ላይ በመተናገረው መልእክት ህሊና ተፈራን ታውቋት ይሆናል። በጋዜጠኝነትና ሌሎች ስራዎችም እንደዚሁ የጋቢና እንግዳችን ናት።
ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና VOA ያዲሱ ትውልድ ድምጽ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የኬንያው ፕሬዝዳንታዊ ምርጫ በታቀደው መሰረት እንደሚካሄድ ታውቋል። የሀገሪቱ ከፍተኛ ፍርድ ቤት የምርጫውን ጊዜ ስለማስተላለፍ ጉዳይ ለመስማት ባለመቻሉ ነው በቀጠሮ መሰረት እንዲጸና የተደረገው። የሚመለከታቸው ባለስልጣኖችና የጸጥታ አገልግሎቶች ለዚህ ኮሚሽን በሰጡት ማረጋገጫ መሰረት ምርጫው በታቀደለት መሰረት ነገ ይካሄዳል ሲሉ የነጻው ምርጫና የድንበር ጉዳይ ኮሚሽን ኃላፊ ዋፉላ ቸቡካቲ አስታውቀዋል።
ዛሬ ማለዳ ከመቋድሾ ወጣ ብሎ በሚገኝ ቦታ ላይ በተፈጸመ የደፈጣ ጥቃት ሁለት ሶማሌ ሲቪሎች፣ የአፍሪካ ህብረት ተልዕኮ ወታደርና አራት የአልሻባብ አማጽያን ተገድለዋል። እማኞችና ባለስልጣኖች እንደገለጹት የአፍሪካ ህብረት ወታደራዊ ተሽከርካሪን ኢላማ በማድረግ ከርቀት የተቀሰቀሰ ፈንጂ በፈነዳበት ወቅት ተኩስ ተከፈተ። ሶማሊያ ያለው የአፍሪካ ህብረት ተልዕኮ ቃል አቀባይ ሌተናል ኮሎኔል ዊልሰን ሮኖ አንድ ኡጋንዳዊ ወታደር ሲገደል አንድ ወታደር ደግሞ በከባድ እንደቆሰለ ገልጸዋል። የአሚሶም ወታደሮች ከአልሻባብ አማጽያን ጋር ተኩስ ተለዋውጠው አራቱንም አማጽያን ገድለዋል ሲሉም አክለዋል።
ሞቃዲሾ ውስጥ በዚህ ወር በተፈጸመው ከባድ የቦምብ ጥቃት 358 ሰዎች ተገድለው በመቶዎች የሚቆጠሩት ደግሞ በቆሰሉበት ወቅት ከዚህ ቀደም ታይቶ በማይታወቅ መልኩ በመቶዎች የሚቆጠሩ ሰዎች ደም ለመለገስ ወደ ሆስፒታሎች እንደጎረፉ ተገለጸ። ግጭት በማይለያት ሶማሊያ ባለፈው የመርፌ ፍርሃትና ደም ማነስ ሊያስከትል ይችላል በሚል መሰረተ ቢስ እምነት አብዛኞቹ ሰዎች ደም ከመስጠት ይቆጠቡ ነበር። በዚህ ምክንያት ሀገሪቱ ከሁለት አስርት ዓመታት በላይ ለሆነ ጊዜ የደም ባንክ አልነበራትም።
የአውሮፓ ህብረት 124 ሚሊዮን ዶላር የሚሆን የሰብአዊና የልማት እርዳታ ለሱዳን እንደሚሰጥ አስታውቋል። ገንዘቡ ለአስቸኳይ የምግብ እርዳታ፣ ለውሃ አቅርቦት፣ ለንጽህናና ለጤና ጥበቃ እንዲሁም ለትምህርት እንደሚውል የአውሮፓ ህብረት ባለው ሰኞ ገልጿል። ከአካባቢያቸው የተፈናቀሉትና የሚያስተናግዷቸው ማህበረሰቦችንም ለመርዳት ይውላል ተብሏል።
በስተመጨረሻም የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ራሳቸውን አጥብቀው በመንቀፍ በሳቸው አመራር ስር ከምሰራ በጡረታ መገለሉን እንመርጣለን ያሉትን ሁለት የሪፐብሊካኑን የህግ መወሰኛ ምክር ቤት አባላት ዛሬ ዘልፈዋል። ጡረታ ለመግባት የወሰኑት እንደገና የመመረጥ እድል ስለሌላቸው ነው ብለዋል ፕሬዚዳንቱ። የአሪዞናው ሴናተር ጄፍ ፍሌክ እና የሴኔቱ ሌላኛው ሴናተር ባብ ኮርከር አንጀታቸው የማረር የመቁሰል ተግባር እያሳዩ ናቸው ብለዋቸዋል። ለምሽቱ ያሉን ዜናዎች እነዚህ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜር ነው።
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
በክሊንቶ ማረሚያ ቤት በደረሰባቸው ክስ ምክንያት በፌደራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ ወንጀል ችሎት የሚመላለሱ ተከሳሾች ሁለት እስረኞች በድብደባ ህይወታቸው ማለፉን በዛሬው ዕለት ለችሎቱ አስረድተዋል። ችሎቱ ሙሉ ለሙሉ ሲከታተል የዋለ ህትመቱ የተቋረጠው የነገረ ኢትዮጵያ ጋዜጣ አዘጋጅ ለአሜሪካ ድምጽ እንደተናገረው አንድ ተከሳሽ ጥቅስ ሟቹ ፊት ለፊቴ ነው ልቡ ተረግጦ የሞተው በማለት ለፍርድ ቤት አስረድቷል ብሎናል። ጽዮን ግርማ ዝርዝር አላት።
በቂሊንጦ ማረሚያ ቤት ቃጠሎ የተከሰሱ ሰዎች ፍርድ ቤት የሚቀርቡት በተለያየ የክስ መዝገብ ሆኗል። የመጀመሪያው መዝገብ 38 እስረኛ ተከሳሾች ያሉበት ሲሆን ሌላኛው ደግሞ 121 ተከሳሾችን የያዘ መዝገብ ነበር። ያንዳንዶቹ ተከሳሽ ጠበቆች ለአሜሪካ ድምጽ እንደተናገሩት የነዚህ ተከሳሾች መዝገብ ለአምስት ተከፍሏል። በዛሬው ዕለት በሶስት ዳኞች የተሰየመው 3ኛ ወንጀል ችሎትም ከነዚህ መዝገቦች አንዱ የሆነውን በነ ብስራት ብርሃኑ የሚጠራውን መዝገብ ለማየት ነበር። በቻልኩት ሁሉ በችሎት ላይ እየተገኘው ሁኔታውን እከታተላለሁ የሚለው ህትመቱ የተቋረጠው ነገረ ኢትዮጵያ ጋዜጣ ዋና አዘጋጅ ጌታቸው ሽፈራው በዛሬው ችሎት ተገኝቶ ሁኔታውን እንደተከታተለ ይናገራል። ተከሳሾቹ ዛሬ በችሎት ፊት በቀረቡበት ጊዜ ሁለት ተከሳሾች በድብደባ እስር ቤት ውስጥ ህይወታቸው ማለፉንም ተናግረዋል ብሏል።
በቀጠሮ መሰረት ያልመጡ ልጆች አሉ። አንዱ አሁን ለምሳሌ በዋስትና አቶ በህመም ምክንያት የቀረ ነው። ሌሎቹ ሌላ ችሎት ያላቸው አሉ። አንዱ ግን በዚህኛው ክስ 15ኛ ተከሳሽ ነው። በተሻሻለው አለማየሁ ዋቂ ይባላል። እሱ ባለፈው ቀጠሮ አልመጣም። ምክንያቱ ለምን አልመጣም የሚለው ዛሬ ተገልጿል። እሱ በህይወት የለም፣ እስር ቤት ህይወቱ አልፏል የተባለው። የጳውሎስ ሆስፒታልም የህክምና ውጤት ልኳል። እስረኞቹም እንዲሁ ልጁ በህይወቱ ማለት ገልጸው ምክንያቱንም ለፍርድ ቤቱ አስረድተዋል።
ማን ነው ይሄን ምክንያት ያስረዳው?
አንደኛ ተከሳሽ ብስራት አበራ ነው ምክንያቱን ያስረዳው። እሱ እንደሚለው 15ኛ ተከሳሽ እሱ ጋር ነው አብሮ የተደበደበው። እኔ እያየሁ ፊቴ ላይ ነው የደበደቡት ነው የሚለው። በድብደባው ምክንያት ነው ህይወቱ ያለፈ ነው የሚለው።
ጌታቸው አያይዞ ብስራት መዝገቡ ቀድሞውኑ የተቀጠረው ተከሳሾች በእስር ቤት ውስጥ ከፍተኛ ድብደባ ይፈጸምብናል የሚል አቤቱታ በማቅረባቸው የሰብአዊ መብት ኮሚሽን ሁኔታውን አጣርቶ ሪፖርት እንዲያቀርብ ተቀጥሮ መሆኑን ጠቁሟል። በቀደሙት ችሎቶችም ሟች አለማየሁ ዋቄ ከማረሚያ ቤት አስወጡኝ ይገድሉኛል ብሎ ለችሎት ተናግሮ እንደነበር ተከሳሾቹ ለፍርድ ቤቱ ባቀረቡት አቤቱታ አስታውሰዋል ብሏል። በዛሬው ችሎት ስሜታዊ ሆኖ ለፍርድ ቤቱ ሁኔታውን ሲያስረዳ የነበረው ብስራት ብርሃኑም ሁላችንም አደጋ ላይ ነን በማለት ለፍርድ ቤቱ አስረድተዋል ብሏል።
በነገራችን ላይ የችሎት ረዘም ላለ ጊዜ የቆየው ብስራት ከመጀመሪያው ከችሎት ከጀመረበት ጊዜ ጀምሮ አልተቀመጠም። እሱም ለሚለው ፊቱ ላይ እንደተደበደበ ፊቱ ላይ ልቡን ረግጠው እንደገደሉት ነው የሚናገረው። ከዚህ ባሻገር ግን ብስራት ምንድን ነው ያለው? እዚሁ በጥይት ይገልኛል እንጂ ወደዛ እስር ቤት አልሄድም፣ በገዳዮች እጅ ነው ያለው። ስለዚህ ወደዛ እስር ቤት አልሄድም፣ ፍርድ ቤቱ እዚሁ ላይ መፍትሄ እንዲያፈላልግልኝ ይፈልጋለሁ። እስር ቤቶቹ አብዛኞቹ እስር ቤቶች የስቃይ እስር ቤቶች ናቸው። ነገር ግን ከቂሊንጦ የማይሻል እስር ቤት አለ ብዬ አላምንም። ማዕከላዊ ይሁን ቃሊቲ ይሁን እንድትቀይሩ ይፈልጋለሁ። እንደዛ ካልሆነ ግን አልሄድም ብሎ እስረኞቹም ችሎት ጨርሰው ሌሎቹ ጓደኞች ከወጡ በኋላ እሱ አልወጣም ብሎ ፍርድ ቤቱ ችሎቱ ሁለት ሶስት መዝገቦችን ካየ በኋላ ነው ፍርድ ቤቱ ምንም እንደማድረግ እንደታወቀ በኋላ የወጣው። ነገር ግን አሁንም ተመልሶ ገብቷል። ችሎቱ በር ላይ እንዳለ አንድ እስረኛ ከችሎቱ ሲወጣ ይታሰራል በካቴና። ካቴናዬን አጥብቀውብኛል፣ ተውብኛል ብሎ እንደገና ለፍርድ ቤቱ ሊያስረዳ ገብቷል። ፍርድ ቤቱ ግን የተለየ ትዕዛዝ አልሰጠውም።
ጌታቸው እንደሚለው ዛሬ ለችሎት ህይወቱ ማለፉ የተነገረው አለማየሁ ዋቄን ጨምሮ አየለ በየነና መሐመድ ጫኔ የተባሉ እስረኞች ባለፈው 4 ወር እስር ቤት ውስጥ በደረሰባቸው ድብደባ ህይወታቸው ማለፉን ተከሳሾቹ ለችሎት ማስረዳታቸውን ነው። በተጨማሪም የፖለቲካ እስረኞችም ድብደባ እንደሚፈጸምባቸው ለህይወታቸው እንደሚሰጉ እየገለጹ ነው ብሏል። በዛሬው ዕለት ጉዳዩን የተመለከተው ፍርድ ቤት ሟች አለማየሁ ዋቄን በተመለከተ ከጳውሎስ ሚሊኒየም ሆስፒታል የመጣ የምርመራ ውጤት ሟች እንደማንኛውም ሰው ኢንፌክሽን ነበረበት የሚል እንደሆነ ፍርድ ቤቱ ጠቅሶ በአጠቃላይ ሪፖርቱንም ተመልክቶ ዛሬ ያልቀረበውን የሰብአዊ መብት ኮሚሽን ሪፖርትም ለመስማት ተለዋጭ ቀጠሮ ሰጥቷል ብሏል። በሌላ በኩል የተለያዩ ችሎቶች በመገኘት የእስረኛ ጉዳዮችን በግሏ የምትከታተለው የዞን 9 አምድ ጸሐፊ ማህሌት ፋንታሁን አራተኛና 19ኛ ወንጀል ችሎቶች በርካታ እስረኞችን እያስተናገዱ ነው ትለናለች።
ዙር ክሶች የሚያዩ ችሎቶች ሁለት ናቸው። በእነዚያ ሁለቱ ችሎቶች ውስጥ ከአንድ ሺህ በላይ የሚሆኑ ተከሳሾች ያወጡ እኔ እንኳን በማየው ከአንድ ሺህ በላይ የሆኑ ተከሳሾች እዛ እስር ቤት ሆኖ የሚከታተለዋሉ። መዝገባቸው በመቶ ምናምን ይሆናል ማለት ነው። ስለዚህ ግማሹ አንደኛ ችሎት፣ ግማሹ አንደኛ ችሎት ነው። በየቀኑ ቢያንስ 10 ወይ ከዛ በላይ አይነት መዝገቦች ይተናገዳሉ ማለት ነው። እና አሁን በቅርብ ጊዜ ውስጥ በጣም እየታየ ያለው ምንድን ነው? በጣም እዛ ማረሚያ ቤት የሚደርስባቸው የሰብአዊ መብት ጥሰቶች ያቀርባሉ። እንደገና ደግሞ የሚመጡት በአብዛኛው ከተለያዩ የሀገሪቷ ክፍሎች በተለይ ከኦሮሚያና ከአማራ ክልል ስለሆነ በክልላችን ምዳኛ እንዲል ጥያቄ ያላቸው ቤተሰቦቻቸው ሲመጡ በጣም ብዙዎች እንደሚያወጡ እንደሚጉላሉ ይናገራሉ። ሌላ ደግሞ በማረሚያ ቤት ውስጥ ለብቻቸው እንደሚታሰሩ ምክንያቱም ባላወቁት ምክንያት ቤተሰብም እንደሚከለከሉ ይናገራሉ። እንደገና ደግሞ እንደ ይሄ የፍርድ ሂደቱ ራሱ እንደሚቆይባቸው በሆነ ባልሆነ ምክንያት እንደሚቆይባቸው ይናገራሉ። በብዛት በቃ ባቤቷ ነው እነዚህ ቤቶች ጊዜውን የሚያጠፉ።
አያይዛም ከኦሮሚያ፣ ከጋምቤላ፣ ከቤንሻንጉል እና ከተለያዩ አካባቢ የሚመጡ እስረኞች ከፍተኛ የአስተርጓሚ ችግር እንዳለባቸውና በዚህም ምክንያት መጉላላት እንደሚደርስባቸው ለፍርድ ቤቱ በተደጋጋሚ ያቀርባሉ ብላናለች።
ወደ ተከታዩ ዘገባችን ስናልፍ አንድ ጥያቄ እናነሳለን። ኢትዮጵያ ውስጥ እየተከሰተ ላለው ግጭት ተጠያቂው ማን ነው? በፌስቡክ @voyamaharik ላይ አስተያየቶቻችሁን ስጡን። ገዢው ፓርቲና ተቃዋሚ ፓርቲዎች እንደዚሁ ጣት ሲጠቋቆሙ ይታያል ይስማል። ተጠያቂው ኢህአዴግ ነው ሲሉ የመድረክ የሥራ አስፈጻሚ አባላት ለአሜሪካ ድምጽ ሬዲዮ ቃላቸውን ሰጥተዋል። የኢትዮጵያ ሕዝብ ከኢህአዴግ በፊትም በጋራ ይኖር ነበር፣ በኢህአዴግ ጊዜም በጋራ እየኖረ ነው እና ይህ አብሮነት ግንኙነቱ እንዳይጎዳ ከፍተኛ ጥንቃቄ መደረግ አለበት ብለዋል። ጽዮን ግርማ የኦፌኮውን አቶ ሙላቱ ገመቹንና የአረናውን አቶ ገብሩ አስራትን አነጋግራ ተከታዩን ይዛለች።
በኢትዮጵያ የተጠናከረ የተቃውሞ እንቅስቃሴ መካሄድ ከጀመረ 2 ዓመት ሊሞላው ነው። በእነዚህ ጊዜያት ውስጥ እጅግ በርካታ ሁኔታዎች ተከስተዋል። ከነዚህም መካከል የእርስ በርስ ግጭትና በድንበር አካባቢ የሚደረጉ ግጭቶች እዚህም እዚያም መሰማት ጀምረዋል። የቡኖ በደሌ ግጭትም የነዚህ አካል ነው። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የተቃውሞ እንቅስቃሴውን አቅጣጫ ለማዞር እንዲህ አይነት ሁኔታ ሊፈጠር እንደሚችል አስቀድመን ስንጠቁም ነበር ይላሉ። አቶ ሙላቱ አያይዘው ገዢው ፓርቲ አሁንም ኳሷ በእጁ ላይ ነች፣ በአስቸኳይ የህዝብን ጥያቄ በመመለስ ሁኔታውን ማቆም አለበት፣ የዚህ ሁሉ ቀውስ ተጠያቂው እርሱ ነው ይላሉ።
ህዝብና ህዝብን ለማጋጨትና ስልቱ ጊዜ ለመውሰድ የተደረገ ነገር ነው። ይሄ ህዝብ የሚጠይቀውን እርስ በርሱ እዛው አካባቢ በአስታራቂነት ገብተሽ የዛን ጊዜ ወደ አንቺ የመጣውን ጥያቄ ጊዜ ትወስጃለሽ ማለት ነው። ይሄ ስልት ነው። ይሄ ህዝብ ገብቶት ይሄ ነገር መሆኑን ህዝብ ገብቶት እርስ በርሱ የሚያደርገውን ነገር ቢያቆም እንደነበረ ከዚህ በፊት አሁን ለምሳሌ የሶማሌና የኦሮሞ ስንት ዓለም ስንት ጊዜ ከስንት ጊዜ ጀምሮ አብሮ ክፉና ደጉን ማንኛውንም ነገር መከራውንም ደስታውንም አብሮ ተካፍሎ የቆየ ህዝብ ነው። አብሮ የሚኖር ህዝብ ነው። የትኛው ጎሳ በየትኛው ላይ ተነስቶ ነው? ትንኮሳው እኮ በዚህ ብቻ አይደለም። አማራና ትግሬ፣ ትግሬና አፋር፣ አፋርና አማራ፣ ኦሮሞና ደቡብ፣ አሁንም ከቤኒሻንጉል ጋር ጋምቤላ ጋር በየቦታ እኮ ትንኮሳው እየተካሄደ ነው። ስለዚህ የትንኮሳ ነገሩ ሲጠየቅ በድንበር ምክንያት ነው። ስንት ዓመት አብሮ የቆየ ህዝብ ድንበር ዛሬ አንስቶ ለጦርነት የሚጋበዝበት ነገር የለም። እዚህ ሰሜን ሸዋ የተደረገው የድንበር አይደለም። ሰላማዊ ሰልፍ ሲደረግ የሆኑ ሰዎች ፍላጎት ያላቸውን መኪና አሁን 16 መኪና ያቃጠሉት እዚህ ሰሜን ሸዋ ኦልሬዲ ይዘናል። የእኛ ሰዎች ተባብሮ ይዞ ፖሊስ እጅ ምርመራ ላይ ናለ እና እነዚህን ሁሉ በየቦታው ሄዶ ትንኮሳ የሚያካሂዱት የታጠቁ ኃይሎች ናቸው። ህዝብን የሚገሉት እንደዚህ አይነት ነገሮች ናቸው።
የቀድሞ የአረና ትግራይ ፓርቲ ሊቀመንበርና የመድረክ ስራ አስፈጻሚ አቶ ገብሩ አስራት ይህ ቀውስ የኢህአዴግ ውጤት ነው ይላሉ።
ኢትዮጵያ ያለበት ሁኔታ የደረሰ ከረጅም ሂደት በኋላ ነው። ፖለቲካው የተበላሸ መጨረሻ አሁን ያለንበት ሁኔታ ላይ ደርሰናል። ስለዚህ የኢትዮጵያ ሁኔታ መፍትሄ ያገኝ ዘንድ በእርግጥ አሁንም ከአንድ ወገን በሚሰጥ መፍትሄ መልስ ሊሆነው አይችልም። በእኔ እይታ የሀገሪቱ ዜጎች የሀገሪቱ ህዝብ ተወያይቶ ተነጋግሮ ነው መፍትሄ ማምጣት ያለበት እንጂ የአንድ ወገን በተቃዋሚዎችም ቢሆን በአንድ ወገን ብቻ መፍትሄ የሚገኝ አይመስለኝም። ችግሩ ሁሉንም የዳሰሰ ስለሆነ ዘርፈ ብዙም መፍትሄ የሚሻ ነው። ሁሉም አንድ በአንድ እየተመቱ እየታፈኑ አሁን ኢትዮጵያ ውስጥ ነጻ ሀሳብ ያለው ዜጋ በነጻነት የሚያስብ ተቋም ሲቪል ተቋም ይሆን ሚዲያ እንዲሁም ፓርቲዎች የሌሉበት ሁኔታ ተፈጥሯል። እንግዲህ ኢህአዴግ ያፈራው በሀገራችን ውስጥ ይሄን ነው። አሁን እጅግ የሚያሳስበኝ ይሄ ዜጎች ተነጋግረው ተመካክረው በነጻነት በዚህ ሀገር የሚበጃት ይሄ ነው ብለው መፍትሄ እንዳያጡ ለይሄ ነገር እንዳይፈጠር ረጅም ተጽዕኖ፣ ረጅም ማሳደድ፣ ረጅም መከፋፈል ተሰርቶ ቆይቷል። አሁን እንግዲህ ይሄ በነው የሆነበት ሁኔታ በተለይ አንተን እጅግ በተረዳበት ሁኔታ የተፈጠረው ነገር ቢኖር የጽንፍ ፖለቲካ ነው የማየው። በለው አንድ ግደለው የሚያስፈራው ነገር ይሄ ነው። ፓርቲንና ህዝብን የማይለይ መንግስትንና ህዝብን ሳይለዩ የሀገሩሱ ድብልቅ ድብላ ስለሶ በጦርነት ይገባ የሚያሳስብ ፖለቲካ ነው ነው የስማት ያለ የሚያስፈራኝ ይሄ ነው።
ሁለቱም የፖለቲካ ሰዎች የህዝብ ጥያቄዎች በርካታ ናቸው፣ ችግሮችም እንዲሁ ሰፊ ናቸው። በችግር ያልተጠቃ የህብረተሰብ ክፍል የለም ይላሉ። አቶ ሙላቱ ገመቹም ይህንን ሐሳብ ያጠናክራሉ።
የትግራይ ህዝብም እንደማንኛውም ኢትዮጵያ ክፍል ችግር የደረሰበት እየደረሰበት ያለው ህዝብ እና ከሌላው ህዝብ የተለየ ህዝብ የሆነበት ምንም ምክንያት የለም። የትግራይ ህዝብ ችግር ያለበት አሁንም ቢሆን ከዛ ከችግር ያልተላቀቀ ይሄ የሚደርስበት መሃል አገርም የሚደርስበት ችግር እሱ ላይም እንደዚህ እየደረሰ ነው። ምክንያቱም ከኛ ጋር አብሮ ያሉት አረና ትግራይ እንደዚህ አይነት ችግሮች አለባቸው። የነሱ አባላት ይመታሉ፣ ይደበደባሉ፣ በየጊዜውም ይታሰራሉ፣ ዛም ጭቆና ይደርስባቸዋል፣ ስንት በደል እየደረሰባቸው ነው ያሉት። እና እንደዚህ አይነት ኦል ኦቨር ነው እና ያለው መንግስት በጠቅላላው ለነሱ ከለላ የሚሰጥ አይነትም ሳይሆን ሁሉም ቦታ ችግሩ ተመሳሳይ ነው ለማለት ነው።
አቶ ገብሩ አስራት በበኩላቸው ይህ ሁሉ የኢህአዴግ ውጤት ነው፣ ከዚያ ደግሞ ጽንፍ ላይ ተቀምጠው ፖለቲካውን የሚያራምዱ ሰዎችም ተጨማሪ ምክንያት ናቸው ይላሉ።
ህዝብ ለህዝብ ችግር ያለው አይመስለኝም። ሁሉም የኢትዮጵያ ህዝብ በአንድ የጭቆና ቀንበር ውስጥ ያለ ህዝብ ነው። የደላው የተመቸው ህዝብ የለም። ከሰሜን ከትግራይ ጀምረ እስከ ደቡብ፣ ከምዕራብ ጀምረ እስከ ምስራቅ አንድ ስርዓት በአንዱ ላይ መልአክ በሌላው ላይ ሰይጣን ሊሆን አይችልም። ያ የስርዓቱ ውጤት ሁሉም ዘንድ የሚደርስ የአፈና ስርዓት ነው። ስለዚህ የጋራ አፈና ስላለው መታገል አለበት። በጋራ ነው። ለየብቻውም ዳገት መውጣት አይችልም። ለየብቻው ታግሎ፣ ለየብቻው አስቦ፣ ለየብቻው ሮጦ ዳገት መውጣት አይቻልም በሀገራችን ሁኔታ። ስለዚህ ህዝቡ አንዳንድ ጽንፈኛ ፖለቲከኞች የሚሉትን መንግስት የሚለውን አልጣጫስቶ እርስ በርሱ መተሳሰብ፣ እርስ በርሱ መፋቀር፣ ዞረን ዞረን እዚህ ሀገር እዚህ አካባቢ አብረን የምንኖር ነው ብሎ ማየት ያለበት ይመስለኛል። በጥላቻ መቀስቀስ፣ በጥላቻ እርስ በርስ ማፈናቀል መቆም አለበት። ምክንያቱም ይሄ ማቆሚያ የለውም። ይሄ እንደዚህ ከቀጠለ ችግሩ ከባድ ይሆናልና ህዝቡ የነበረውን ትዕግስት የነበረውን አርቆ አሳቢነት ይኸው ተቀብሎ እሱ በርሱ አይደለም መጋጨት ያለበት። በጭራሽ በህዝብ ላይ መነሳት የለበትም። በህዝብ ላይ የተነሳ ሌላ ህዝብ ድልም አያገኝም፣ አያቸንፍም። ስለዚህ ለውጥም የተሻለ ለውጥም ሊያገኝ አይችልም። ስለዚህ ህዝቡ እርስ በርሱ መናቆር፣ መጣላት፣ አንዱ ሌላውን ማፈናቀል፣ አንዱ በሌላው ላይ መነሳት የለበትም። ፖለቲከኞች ይህን ቢሹም መቀበል የለበትም የሚል ህዝቡ ይህን መቀበል የለበትም።
ፖለቲከኞቹ በአንድ ሀሳብ ይስማማሉ። ህዝቡ ቅሬታውን ማሰማትና እርስ በርስ መጣላት ያላቸውን ልዩነት በከፍተኛ ሁኔታ መለየት አለበት በሚለው የኢትዮጵያ ህዝብ ከኢህአዴግ በፊትም አብሮ ነበር፣ በኢህአዴግ ጊዜም አብሮ አለ፣ ዛሬና ነገም አብሮ መኖሩን ሊጎዳበት ከሚችል ነገር ሊጠነቀቅ ይገባል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ኢትዮጵያ ቴሌቪዥን ነው ጀመርኩት። ከዛ የሬዲዮ ፕሮግራምም ነበረኝ 1997 ጀምሮ 2 አመት የዘለቀ ሴቶች በንግድ አምባ የሚባል የሬዲዮ ፕሮግራም ነበረኝ።
ከላይ ያሰማናችሁ ህሊና ተፈራናት ታውቋት ይሆናል። በስልክ መልእክቷ እንደዚሁም ደግሞ ጋዜጠኛ ናት። እንስማስኪ።
ኢትዮጵያ ቴሌቪዥን ነው ጀመርኩት። ከዛ የሬዲዮ ፕሮግራምም ነበረኝ 1997 ጀምሮ 2 አመት የዘለቀ ሴቶች በንግድ አምባ የሚባል የሬዲዮ ፕሮግራም ነበረኝ። ኢትዮጵያ ቴሌቪዥን በቃ አፍ የፈታውበት አይነት ነው የሚመስለኝ። በጣም የምወደው ቤት ነው። ብዙ ነገር የሰራሁበት ነው። ከዜና ወጃ እስከ ፕሮግራም ማስተዋወቅ፣ ከሪፖርተርነት ኮንቲኒቲ ስራ ሁሉንም የሰራሁበት ቤት ነው። ፕሮግራምም የተለያዩ ድንቅ የተሰኙ ፕሮግራሞች ሰርቻለሁኝ።
አዎ፣ የግጥም ጸሐፊም እንደሆንሽ ገጣሚ እንደሆንሽ ሰምቻለሁ።
ስንት ገጣሚያን እና ገጣሚያት ባሉባት ሀገር እኔ ገጣሚ ነኝ ለማለት በጣም ነው የሚያሳፍረኝ። በጣም ወዳለው ግጥም ግጥም አስተዋውቃለሁ። ኢትዮጵያ ደራሲያን ሴት ደራሲያን ማህበር ቦርድ አባል ነኝ። ሲመሰረትም ነፍሳቸውን ይማርና ከነ ፊርማዬና ከነ ረጋሽ ጋር ከሌሎቹም መስራቾች ጋር ጥሩ ቁርኝት ነበረኝ። ማህበሩ እንዲያድግም በቦርድ አባልነት ብዙ ሰርቻለሁ። ያሳተማቸው የግጥም መድብሎች ላይም በጣም ጥቂት የሚባሉ ግጥሞች አሉኝ። ገጣሚ ግን ልባልም አይገባም በጭራሽ። አዎ፣ እጽፋለሁ እንዲሁ ግጥም አልፎ አልፎ። እንደው
ብዙ ጊዜ የራስን ዘፈን ታዳምጣለህ?
አዎ፣ አዳምጣለሁ።
በዚህ ጊዜ በራስ ድምጽ ላይ ምን አስተያየት አለ? እንዴት ትመለከተዋለህ? የገዛ ድምጽህ
የግጥም ምሽት ነበረ፣ ብዙ ታዳሚ ነበረው፣ ብዙ የጥበብ ዝግጅቶች ይቀርቡ ነበር በዛ ምሽት።
ከሁሉ በፊት ቀደም ሲል የጠቀስኩት የሴት ደራሲያን ማህበር አለ። የኛ ወርሃዊ የግጥም ዝግጅት ግጥም በማለዳ ነው የሚባል የነበረውና እሁድ በወር አንዴ እሁድ ጧት በሀገር ፍቅር ትንሹ አዳራሽ የሚካሄድ ነበረ። ግጥም በማለዳ ነው የሚባለው እሱ። የግጥም ምሽትን በተመለከተ ግን የኔ ድርጅት በአባቴ ስም አቋቁሚው የነበረው ተፈራ ፕሮሞሽን እና ኢንተርቴይንመንት የሚባል ድርጅት ነበረኝና እሱ ድርጅት የጀመረው ግጥም ብቻ ሳይሆን ክብር ለጥበብ የሚባል በጣም ሰፊ የኢትዮጵያን ኪነ ጥበብ፣ የኢትዮጵያን ስነ ግጥም፣ ስነ ስዕል፣ የኢትዮጵያን ጠበብት የጥበብ ባለሙያዎች የቀደሙትን ያለፉትን የሚያገናኝ ድልድይ ማን ነበሩ፣ መቼ ምን ሰርተዋል የሚለውን እና እዛ ክብር ለጥበብ ውስጥ ግጥም አንዱ ዘርፍ ነው እንጂ ከዘመናዊ ሙዚቃ የኢትዮጵያ ጥበብ ምሽት የሚባል የሴት ጥበበኞች ትዝታ የሚባል ምሽት የጥበበኞች ትዝታ የሚል ደግሞ አንድ አንጋፋ በስራው ላይ የኖረ ሰው ጋብዘን ያ ሰው በየሳምንቱ ለአራት ሳምንት ማንነቱን የሚያስተዋውቅበት በዘመኑ የነበረውን የጥበብ እንቅስቃሴ በዘመኑ የነበረውን ክፍያቸውን፣ ህይወታቸውን፣ የስራ ፍቅራቸውን የሚያጋራበት አንድ ዘርፍ ነበረን። ከዛ በተረፈ የግጥም ምሽት እና የኮሜዲ ለብቻው ነበረን። ጥቂት ደግሞ እንደ ሶሎሎኪ የሆነ የአንድ ሰው ትዕይንት ወይም ሶስት ሰዎች የሚሰሩት እንደ ኮሜዲ አይነት ምንድን ነው ለማድረግ የሚፈለግ የነበረው በክብር ለጥበብ ውስጥ ስሙም እንደሚያመለክተው ጥበብና ጠቢባኑን ለማክበር ነው። ድርጅቱ ሲቋቋም በጊዮን ሆቴል ትልቅ የራት ዝግጅት አድርገን ነጻ ለኢትዮጵያ የኪነ ጥበብ ባለሙያዎች መታሰቢያ ብለን ነው የጀመርነው ስንጀምረው። ከዛ በኋላ ግን ራስ ሆቴል በሳምንት 4 ቀን ከዛ በኋላ ደግሞ የወጪው ነገር ትንሽ ወገቤን ሲለኝ በሳምንት 2 ቀን እንደው ህልሙ እንዳይቆም በሚል እንደዛ ስናደርግ ነበር። ቅኔ ነበረ፣ እንቆቅልሽ ነበረ፣ ሌላ ጋር የሌለ ነገር እና በሚገርም ሁኔታ ሰው በጣም ይፈልጋል እንደዛ አይነት ነገርና ተደስቶ ነው የሚወጣው። በሙዚቃውም ዘርፍ ደግሞ ያኛውን ከዚህኛው ትውልድ የማገናኘት በዛውም ደግሞ አክብሯቸው ሊከበር ነው የሚገባው። አዝማሪ ተብሎ ሊናቅ ዛሬ እንጀራ የሚበላበት ንብረት ዝናም የሚፈራበት ሆኗል። በእኔ አባት ጊዜ ግን ያልነበረም እና ያ እልህም ቁጭትም ስላለ ነው ሙዚቃ ውስጥ ነው እኔ ያደግኩት፣ ጥበብ መሀል ነው ያደግኩት።
ለኔ ማተመች
ያደግኩት ወደ አባትሽ መጣለው ይያልኩ ያስተውኩ ነበር። እንግዲህ ጋሽ ተፈራ በጣም ታላቅ ሙዚቀኛ የነበሩ ናቸው። በያሬድ ሙዚቃ ትምህርት ቤትም መምህር ነበሩ። እኔ በነበርኩበት ጊዜ ዝናቸውን ሰማ ነበር። በጣም ጎበዝ ጎበዝ ተማሪዎች አፍርተዋል። እንደው ከቤታችሁ እህትሽም ትምክህት እንዲሁ ሙዚቃውን ቀጥላ ትልቅ ቦታ ነው የምትገኘው። በርካታ የሙዚቃ ጥናቶችን አበርክታለች እና ቤተሰቡ በጥበብ ውስጥ ያለ ነው እና እንደው ስለ አባትሽ ካነሳናቸው አይቀር ትንሽ።
አባቴ ተፈራ መኮንን ባለው በ1950ዎቹ በጣም ዝነኛ የነበረው የራስ ባንድ መስራች እና የባንዱም መሪ፣ ሙዚቃ አቀናባሪ፣ ዜማ ደራሲ እና ፒያኒስት እና ኪቦርድ ተጫዋቻቸው ነበረ። እንግዲህ በዛን ጊዜ ራስ ባንድ እና ራስ ሆቴል እንደው በፍለጋ የሚገኙበት ጊዜ ነው። ሆቴሉም ደግሞ ባለባበስ እንኳን አልባሌ ያለባበስ ሳይለበስ የሚገባበት አንቱ የተባለ ቦታ ነው። ተፈራ ፕሮሞሽንን ሳቋቁምም ክብር ለጥበብን ራስ ሆቴል የወሰድኩበት አይነተኛ ምክንያት ይሄ ነው እና አባቴ ከዛ በኋላ ጊዮን ባንድ በሚል ደግሞ ጥቂት ሙዚቀኞች ተቀያይረው ወደ ጊዮን ሆቴል ሄደው ነበረ። እዛ ጥቂት አመታት ከሰራ በኋላ ወደ ያሬድ ሙዚቃ ትምህርት ቤት ነው የሄደው። ኢትዮጵያ በወቅቱ ከነበሯት በውጭ ሀገር ሰዎች የፒያኖ ትምህርትን ከተከታተሉ ጥቂት ምናልባት በጣት የሚቆጠሩ ጋሽ ተፈራ አቡነ ወልድ ነፍሳቸውን ይማር፣ እሳቸውና የኔ አባት ተፈራ መኮንን በሀገሪቱ በጣም የተከበሩና የታወቁ ፒያኒስቶች ነበሩ እና በዛ ምክንያት የፒያኖ አስተማሪ ነው እንዳልሹ ብዙ ልጆች አፍርቷል። ታውታንችም ሙዚቃ ትምህርት ቤት እንደነበርሽ
ከጋሽ ተፈራ አለፈ ወደ እናንተ። አሁን ደግሞ ያንቺ ልጆች ደግሞ ያንቺን ፈለግ እየተከተሉ ነው። ይሄ ነገር በደም ነው እንዴ ያልኩ ነበር።
አዎ በጣም እውነት ነው፣ እውነት ነው። በጣም ቅድም እንዳልኩሽ አባቴ ሁሉ ጊዜ ሲናገር የነበረው ነገር እኔ ጭንቅላት ውስጥ ተቀርጾ እንደቀረው እኔ ደግሞ ስራዬ ብዬ አይደለም ግን ሳደንቀው አሁን ለምሳሌ ማስታወቂያ ሲሰራ እንደ ሙዚቃ ነው የምወደው። ማስታወቂያ የአንድ ደቂቃ ማስታወቂያ እንዲህ ቢሆን ኮንሰፕቱ በዚህ ጋር ቢጀምር ይህን ጽንሰ ሀሳብ ይዘን ሙዚቃው እንደዚህ ልክ እንደ ሙዚቃ ምክንያቱም ጥበብ ነው። መገናኛ ብዙሃንም ጥበብ ነው። እንዴት እንደምናነበው ዜናው እንዴት ነው የሚነበበው ውስጥሽ ያለ ነገር ነው። ከስልጠና ባሻገር መፈጠር ያስፈልጋል። ድምጽሽ ለዛ መሆን አለበት፣ መልክሽ ለዛ መሆን አለበት እና ፍቅር መኖር አለበት እና ያ ፍቅር ልክ አባቴ እኔ ውስጥ ያንን ጥበብ እንዳጋባው አሁን ደግሞ እኔ ልጆቼን ይሄን ተማሩ ይሄን አትማሩ በሚለው አላምንም በመሰረቱ። ምክንያቱም ሁላችንም መሆን የምንችለው መሆን የሚገባንንና ውስጣችን ያለውን ተሰጥኦ ነው ልንሆንና ልንተገብረው የምንችለው እና ብዙ ጊዜ አንተ ሐኪም ነው መሆን ያለብህ፣ አንተ ፊዚክስ ነው ማጥናት ያለብህ፣ ተመራማሪ ብሎ ልጅን አሁን እናቶኜ ደግሞ ሳስበው በተጽዕኖ የሚሆን ነገር አይደለም። ምክንያቱም ሁሉም ሲፈጠር የራሱን ነገር ይዞ ነው የሚወጣው እና እኔ ልጆቼ እወደዋለሁ ሙያውን እናገራለሁ ግን እዚህ ውስጥ ደግሞ ይገባሉ ብዬ አላስብም። ሁለቱም ልጆቼ አሁን ትንሹ ልጄ በሚቀጥለው አመት ነው የሚመረቀው፣ ፊልም ነው። ፊልም ማስታወቂያውን ሲሰራው ሙዚቃ አመራረጡ ላይ ኤዲት ሲያደርግ በሙሉ አሁን የኔን ስራዎች እነሱ ናቸው የሚሰሩት እና ሴቷ ልጅ ደግሞ ኮሚኒኬሽንስ እና ማልታይ ሚዲያ መጽሔትም ጋዜጣም ብዙ ነገር ውስጥ ነው የሰራችው።
አንቺኑ ነው የተካችው።
የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። Sorry, the subscriber you've dialed is now busy. Please redial later.
ነገ ይቀጥላል። ከህሊና ጋር ያደረግነው ጨዋታ ማተጠገብ ሴት ነው።
ልክ ነው። አስተያየቶቻችሁን እናንተም አድርሱን። አስተያየቶቻችሁ ሲደርሱን ነው የቆዩት። ጊዜ ስላጠረን ዛሬ አናቀርብም፣ ነገ ግን የምናቀርባችሁ ይሆናል። በህሊና ቃለ መጠይቅም እንደዚሁ አስተያየቶቻችሁን ስጡን። ስናስተናግዳችሁ ያመሸ ነው ሄኖክ ሰማእግዚአብሔርና
እኔም መስታወት አራጋው ነበርኩኝ። ዝግጅታችንን ሲያቀናብርልን የቆየው ሞቅቢል ያበረው ነበረ። ሙዚቃ ደግሞ ዲጄ አጠገባችን ይገኛል። እንግዲህ በነገው ጉዞ እንገናኝ። መልካም ምሽት።